Dear brothers and sisters,
ውድ ወንድሞችና እህቶች እንደ ሰማ አባታችን እቅድ አካል ሀዘን በስጋዊ ህይወታችን ውስጥ እንዲጥለፈልፍ ፈቅዷል። አስቸጋሪ ፈተናዎችን በእኛ ላይ እኩል ባልሆነ ሁኔታ በሚወድቅብን በሚመስል ጊዜ በአንድ በኩልም ቢሆን ሌላ ሁላችንም እንደምንሰቃይ እናም እንደምንታገል ማረጋጋጫ ለማግኘት በሌላው ውስጥ ወይም እንዲመራን ጸሎቴ ነው። የህይወት አስቸጋሪ አጋጣሚዎችን በክርስቶስ እምነት አስተያየት ስንመለከት በስቃያችን ውስጥ ለማየት እንችላለን። ታማኞችም የማይሰሙ የሚመስሉትን የጴጥሮስ እንዳለ መለኮታዊ ቅድ ይችላል። እንዲህም ጻፈ፣ ተሞክሮ ሊኖራቸው ምክሮችን እውነታነት ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ልብን ወደ መረዳት ስናውለው ፈተናዎቻችንን ለመጽናትና ያለንን ችሎታ ለማሳደግ እንችላለን። ይህ አይነት ለመጥራት ከነዚህ ለመማርና ከነዚህም መረዳት ጥያቄ ለማይቀረው ለምንድን ነው ለመልካም ሰዎች መጥፎ ነገሮችን የሚደርሱባቸው የሚለውን መልስ ይሰጠናል። ይህን ዛሬ የሚያዳምጥ ሁሉ ከብቸኛነት፣ ከተስፋ መቁረጥ ወይም ከሐዘን ጋር የተዋወቀ ነው። ያለ ዘላለማዊ እውነት መረዳት በስጋዊ ሕይወት የምናገኛቸውን መከራና እምነት ዓይንና በእውነት የሰማይ አባታችን ታላቅ እቅድ ስቃይ የዘላለም የደስታ እቅድ እንደሆነ በማወቅ እየሸፈኑ እናገኛቸዋለን። የደስታ ሙላት እየተሰናከሉ ወይም የሚመጣውን ዘላለማዊ የደስታ መቀበያ ሌላ መንገድ የለም። እግዚአብሔር በሌላ መንገድ ለመማር የማይቻሉትን በረከቶችንና እውቀትን እንድናገኝ በራሳችን የግል ልዩ ስቃዮች ውስጥ በእምነት መልስ እንድንሰጥ ይጋብዘናል። በማንኛውም ሁኔታና ምክንያቱም ጉዳይ ትእዛዛትን እንድንጠብቅ መመሪያ ተሰጥቶናል። በችግር ታማኝ የሆነ የዚህም ሽልማት በሰማይ መንግሥት ውስጥ ታላቅ ነውና፣ በቅዱሳት መጻሕፍት ውስጥም እንዲህ እናነባለን፣ የምታዝን ከሆንክ ጌታ አምላክን በልመና ጥራ ነፍስህ ደስተኛ ትሆን ዘንድ። ሐዋርያው ጳውሎስ ራሱን ከስቃይ ጋር የማይተዋወቅ ያልሆነው በመልካም ስንጸናና በጥልቀት እና በውበት ተሞክሮ በትዕግሥት ስለሚመጣው ዘላለማዊ አስተያየት ከራሱ አስተማረ። እንዲህም አለ፣ ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። በሌላም አባባል በስቃያችን መካከል እግዚአብሔር ዘላለማዊ ሽልማት እንዲሰጠን አድርጓል። ጳውሎስ በወንጌል ዘላለማዊ የርቀት እይታ ስለ ሕይወቱ ፈተናዎች፣ መሰደድና ስቃዮች እንደ ቀላል መከራ በእውነት ለመናገር ያለው ችሎታ ይደብቃል። በኢየሱስ ስቃዩን ክርስቶስ ያለው እምነት ሁሉንም ነገሮች እንዲቋቋም አስችሏል። 5 ጊዜ ተገርፏል። 3 ጊዜ በዱላ ተመቷል። 1 ጊዜ በድንጋይ ተደብድቧል። 3 ጊዜ የመርከብ አደጋ፣ ወንድሞች በሞት በመጥለቅለቅ በዘራፊዎችና እንዲሁም በሐሰተኛ ጊዜ ብዙ ጊዜም ደርሶበታል። ብዙዎቻችን የስቃያችን ምክንያቶች እንዲነሱልን እግዚአብሔርን እንለምናለን። እናም የምንፈልገው እረፍት ሳይመጣ እርሱ እንደማያዳምጥ ለማሰብ ተፈትነናል። በእነዚህም ጊዜዎች ጸሎታችንን እንደሚያዳምጥ ስቃያችን እንዲቀጥሉ የሚፈቅድበት ምክንያት እንዳለ እንደሚረዳን እመሰክራለሁ። ስም ስለሌለው በስጋው ውስጥ ስላለ በሚያደርግ ጽሑፍ ጳውሎስ ግልጽና እንድናስብ እሾ ይህን ተናገረ። ይህም ታላቅ ስቃይ አመጣበት። እናም ለሶስት ጊዜ በጉልበቱ ወድቆ ጌታ እንዲወስድለት ለምኖ ነበር። ለጳውሎስ ጸሎት መልስም ጌታ እሾህን አላወጣም፣ ነገር ግን ተናገረው። እንዲህም አለ፣ በልቡ መረዳትን ሰላምንና ጸጋዬ ይበቃሃል። በአዲስ መረዳት ጳውሎስ የተሰጠውን እሾህ ለመቀበል እና ምስጋና ለመስጠት ችሎ ነበር። እንዲህም አለ፣ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። በሕይወታችን ስናገኝ ለመጽናት ያለን ችሎታ ያድጋል። እርዳታ አመለካከት ይህን ዘላለማዊ የሚያስፈልጋቸውን እንዴት ለመርዳት እንደምንችል እንማራለን። እናም እግዚአብሔር እንዲኖሩን ለሚፈቅደው ምስጋናን ተሞክሮች በዘላለማዊ ሕይወት መንገድ ላይ እንዳስተማሪ እንሰጣለን። ራሳችንን በመከራ እየተጓዝን ስናገኝ ፈተናዎችን እንደ ደቀ መዛሙርትነታችን የግል ፈተና የመንገድ መልእክት እንደሆኑ ለማየት ያስቸግር ይሆናል። ነገር ግን በተስፋ መቁረጥ ሸለቆ ውስጥ የከፍተኛ መንገድ ላይ ያለን ብንሆን ከሌሎች ስቃይና ለእነርሱም የምንጓዝ ወይም በደስታ የርኅራኄ ስሜት እንዲኖረን በመማር ለመባረክ እንችላለን። በቅርብ በፊሊፒንስ ውስጥ በነበረው የካስማ ጉባኤ በተመደብኩበት ስለ ወንድም ዳንኤል ኤች አፒላንዶ እና ባለቤቱ አፒላንዶ የሚያሳዝን የሕይወት አጋጣሚዎች ሳዳምጥ ልቤ ተሰብሮ ነበር። ወንድም አፒላንዶ በ1974 ተጠምቀው ነበር። በዳግም የተመለሰውን ወንጌል ተቀበሉ እናም በቤተ መቅደስ ታተሙ። ስለዚህ በአምስት ቆንጆ ልጆች ተባርከው ነበር። በሐምሌ 7 1997 እንደ ካስማ ፕሬዝዳንት እያገለገሉ ትንሹ ቤታቸው በሳት ነደደች። አፒላዶ ወንድም ታላቅ ወንድ ልጅ ማይክል አባቱን አዳነ። እናም ከሚቃጠለው ቤት ጎትቶ የአፒላዶ የወንድም ልጁን አፒላዶ ሮጦ ወደ ቤት ውስጥ ገባ። ወንድሙንም አወጣው። ከዚያም ሌሎቹን ለማዳን ባለቤት ዶሚንጋን አፒላዶን በሕይወት ያየበት የመጨረሻ ጊዜ ነበር። ይህ አሳዛኝ አደጋ ሲደርስ ወንድም አፒላዶ የእግዚአብሔርን በሚያስደስት ሕይወት የኖረ ቢሆንም ወይም በዚህ የሚከተለውን ሐዘን ለመቋቋም እንዲችል ይህን አደጋ አላቆመውም። ነገር ግን ቃል ኪዳናቸውን በመጠበቅ እና በክርስቶስ ያላቸውን እምነት በመለማመድ ያላቸው ታማኝነት ከባለቤታቸውና ከልጆቻቸው ጋር እንደገና እንደሚገናኙ ያለው ተስፋ ሰጣቸው። አፒላዶ ባዲስ ባለቤታቸው ስሞኔት በጉብኝቴ አሁን የካስማ ፕሬዝዳንት የሆኑት ወንድም በእውነትም እና ከሁለቱ ወንድ ልጆቻቸው ከራፋኤልና ከዳንኤል ጋር አስተዋወቁኝ። የወንድም አፒላዶ ታሪክን በማካፈል የእርሳቸው ጉዳት ታላቅነት ብዙዎች የእነርሱ ሐዘንና ስቃይ ከዚህ ጋር ሲነጻጸሩ ትንሽ እንደሆኑ እንደማይሰማቸው እጨነቃለሁ። እባካችሁ አታነጻጽሩ፣ ግን በራሳችሁ የስቃይ እሳት ውስጥ ስትሄዱም የዘላለማዊ መሠረታዊ መርሆችን ለመረዳትና ለመጠቀም ለመማር ፈልጉ። በግል ላነጋግራችሁ ከቻልኩኝ እናንተ ደካሞች ሸክማችሁ የከበደ ሁሉ የግል ትግላችሁ ማንኛውም የግል ሐዘናችሁ ህመማችሁ መከራችሁ እና እያንዳንዱ አይነት አቅመ ደካማነት ለሰማይ አባታችን እና ለኢየሱስ የሚታወቁ እንደሆነ ሐሳብ ላቀርብላችሁ። የኢየሱስ ክርስቶስ ዓላማና ተልእኮ የሕዝቡን ህመምና በሽታ በራሱ ላይ ለመውሰድ ድካማቸውን በራሱ ላይ ለማድረግ ሕዝቡን ከድካሙ እንዴት እንደሚረዳው ያውቅ ዘንድ ነው። እናም በዝግታ በአዳኝ በነጻ የሰጠን ስጦታ በሙላት ለመቀበል እኛ የእምነትን በመለማመድ በኩል በስቃያችን በመማር ተካፈልን በስተቀር መሰቃየት በብቻ ለመቆየት የሚችል ዋጋ ሊያስተምረን ወይም እንደሚሰጠን ማወቅ አለብን። ሽማግሌ ኒል ኤል ማክስዌል ጥቅም ስላለው ስቃይ የተማሩትን በእነዚህ ቃላቶች አካፍለውኛል። አንዳንድ ስቃዮች በደንብ ከጸናን ከፍ ሊያደርገን ይችላል። በደንብ መጽናት፣ በስቃያችን መካከል ትሑት መሆን ከአጋጣሚዎቻችን መማርንም ያካተተ ነው። ከእነዚህ ነገሮች በተራ ከማለፍ ሳይሆን የሚቀድሰን መንገድ በእኛ ውስጥ ማለፍ አለባቸው። በሌሎች ሕይወት እና ምሳሌ ውስጥ በኢየሱስ ክርስቶስ ቃል ኪዳን ላይ ጠንካራና የሚቆይ ተስፋ ሲኖረን ለመመዘን የማይቻል የጥንካሬና የኃይል ምንጭ እንደሚሰጥ ተመልክቻለሁ። ይህም የተረጋገጠ ተስፋ ጽኑ እንድንሆን ያደርጋል። ለመጽናት የሚያስፈልገንን ጥንካሬና ኃይል ያመጣል። ስቃያችንን ከሟች ህይወት ዓለም ጋር እና በልዩም በሰማይ ቦታዎች ውስጥ ከሚጠብቁን ሽልማቶች ጋር በማያያዝ በክርስቶስ ያለን እምነት ይጨምራል። እናም በነፍሳችን መጽናናኝ እንቀበላለን። ከዚያም በመንገዱ መጨረሻ ላይ ብርሃን ይታየናል። ሽማግሌ ጀፍሪ ሆላንድ አስተማሩት በእውነትም በመንገዱ መጨረሻ ላይ ብርሃን አለ። ይህም የዓለም ብርሃን ነው። ብሩህ የሆነና የጠዋት ኮከብ መጨረሻ የሌለው ብርሃን ለመጨለም የማይቻለው ይህም የአምላክ የእግዚአብሔር ራሱ ብርሃን ነው። የዚህ ህይወት ከባድ ተሞክሮች ጊዜያዊ እንዲሁም ጨለማ የሆኑት ምሽቶች ለታማኞች ወደ ጠዋት እንደሚለወጡ ማወቃችን ጥንካሬ ሊሰጠን ይችላል። ሁሉም ሲፈጸም፣ ሁሉም ሲከናወን፣ ሁሉም ነገሮች ወደፊት በሚመጣው በላይ በማመንና ተስፋ በመጣል ስንጸና ይህም ከሁሉም በላይ የሚሆነው ቃል ኪዳን ይሟላል። እግዚአብሔር እንባችንንም ያብሳል። እግዚአብሔር በሕይወት እንዳለና የቃል ኪዳኖች ጠባቂ እንደሆነ መሰክራለሁ። አዳኝ እንድንመጣ እና የኃጢአት ክፍያውን እንድንቀበል እንደሚጋብዘን መሰክራለሁ። በእርሱ እምነታችን ስንለማመድ ከፍ ያደርገናል። እናም በፈተናዎቻችን በሙሉ ይሸከመናል። እናም በእምነት በመጨረሻም በሰለስቲያል መንግሥት ውስጥም ያድነናል። ወደ ክርስቶስ እንድትመጡ በደንብ እንድትጸኑ እናም በእርሱ ውስጥ ፍጹም እንድትሆኑ ጋብዛችኋለሁ። እናም ፍጹም ደስታ እንዲኖራችሁ በኢየሱስ ክርስቶስ ስም አሜን።